በኢትዮጵያ በዝናብ እጥረት የተነሳ በተከሰተው ድርቅ 8.2 ሚሊዮን ሰዎች የምግብ ዋስትና ችግር እንደገጠማቸው የጠቅላይ ሚኒስትሩ የምጣኔ ሀብት አማካሪ አቶ ነዋይ ገብረአብ ለአሜሪካ ድምጽ ራዲዮ ገለጡ። መንግስታቸው የግብርና ምርትና ምርታማነትን ለማሻሻል ባለፉት 2 አስርተ ዓመታት ምን ሰርቷል ይላል አቶ ነዋይ ያብራራሉ። ሄኖክ ሰማእግዜር ነው በዋሽንግተን ዲሲ ያነጋገራቸው።
ባለፉት 10-12 ዓመታት ግብርናውን የኤልኒኖ አይነት የክላይሜት ቼንጅ ግፊት መቋቋም እንዲችል በተወሰነ ደረጃ ብዙ እርምጃዎች ተወስደዋል። ዋናው ቁም ነገር ግን ጥያቄ በግለሰብ ገበሬ ደረጃ ያለው ምርት ዝቅ እንዳይል ምን ተደርጓል ነው። ይሄ እንግዲህ 100% የውሃ እጥረት ሲመጣ መቋቋም አይቻልም። ነገር ግን የሚወርደውን ከላይ የሚወርደውን የዝናብ ውሃ በተቻለ መጠን ቋጥሮ ይዞ ለምርት ደጋፊ እንዲሆን የተለያዩ ዘዴዎች አሉ። ቦዮች ይቆፈራሉ። ኮንቱር ፋርሚንግ የሚባል አሰራር አለ። የኮንቱር ፋርሚንግ አሰራር ይደረጋል። ቴሬሲንግ አለ። እነዚህ ሁሉ ተዳምረው ያቺ ጠብ ያለችው ውሃ በተቻለ መጠን ሳትባክን ምርትን ማሳደግ እንድትችል የሚረዱ እርምጃዎች ናቸው። ይህ ባይሆን ኖሮ በ2011 በተለይ የተፈጠረው የድርቅ ሁኔታ እጅግ በጣም የከፋ በሆነ ነበር።
አጠቃላይ የሆነ እኔም በአካባቢው የተዘዋወርኩ ሶማሊያ፣ ኬንያ፣ ቦረና እና ኢትዮጵያ ሶማሌ ክልል ሁሉ እየተዘዋወርኩ ስዘግብ ነበር። በተለይ አርብቶ አደር አካባቢዎችን በስፋት ያጠቃ ድርቅ ነው። ግን አሁን አስቀድሞ ያነሱት ድርቅን ለመቋቋም የሚያስችሉ ውሃ ማቆር ቦዮችን እና የመሳሰሉት የዝናብ ውሃን በአግባቡ መጠቀምን አንስተዋል። እንግዲህ እነኚህ በጥቂት ቦታ ላይ እንደ ፓይለት ሲሆን ሊሰሩ ይችላሉ። ግን ዋናው የምጣኔ ሀብት ለውጥ ሊያመጣ የሚችለው እንዴት አድርጎ ማስፋት ወይም ስኬል ማድረግ ይቻላል የሚለው ነው። እና በግብርና ያለው ኢንቨስትመንት ምን ይመስላል?
በፓይለት ደረጃ አይደለም የተካሄዱት፣ በአገር ደረጃ ነው የተካሄዱት። በሰፊው ነው የተካሄዱት። ብዙ ሚሊዮን ገበሬዎችን ያቀፈ ፕሮግራም ነው አሁን ያለበት ደረጃ።
ምን ያህል ገበሬዎችን አቅፏል? ምክንያቱም አስቀድመው 8.5 ሚሊዮን ሕዝብ ተርቧል ሲሉ ነበር።
8.2 ሚሊዮን ሕዝብ ከ85 ሚሊዮን ማለት ነው። ስለዚህ 10% ማለት ነው። 10% ደግሞ በአጠቃላይ ነው። ፓስቶራሉን ይጨምራል፣ አራሹን ይጨምራል። ይህ አይነት የጠቀስኳቸው ፕሮግራሞች ፓስቶራሉን ሊጨምር አይችልም። ግልጽ ነው። እርሻ ላይ በእርሻ የሚተዳደረውን ነው የሚጨምረው። ስለዚህ ከዚህ በኩል ሲታይ ቀሪ ስራዎች ብዙ አሉ። እስካሁን የተደረገው ግን በፓይለት ደረጃ የሚወሰድ አይደለም።
የፖሊሲ አማካሪዎች አንድ የሚያነሱት ጉዳይ አለ። እዚህ ዋሽንግተንም በተለይ አፍሪካውያን የፋይናንስ ወይ የግብርና ሚኒስትሮች እዚህ በሚሰባሰቡ ጊዜ እንግዲህ የግሉን ዘርፍ አቅም ማጠናከር ወሳኝ ነው። የግሉ ዘርፍ ስንል ግን ለትላልቅ እርሻዎችን አስፍቶ መስጠት አንድ የግል ዘርፍ ሊሆን ይችላል። የውጭ ኢንቨስትመንት ማበረታታት ሌላ ኢንቨስትመንት የገንዘብ ይዞ የሚመጣ ወደ ግብርናው ዘርፍ ሊሆን ይችላል። ከዛ በተጨማሪ ግን በመንግስታት በእርሶም ኃላፊነት በሀገርም ኃላፊነት በሚሰሩ ባለስልጣናት ሊታሰብ ይገባዋል የሚሉት አነስተኛ ይዞታ ያላቸው ገበሬዎች ራሳቸው የግል ዘርፍ ናቸው። ምክንያቱም አንድ አነስተኛ ገበሬ ማዳበሪያ ይገዛል፣ ኢንቨስት እያደረገ ነው። ይህንን አቅም በመገንባት የገንዘብ አገልግሎት በመስጠት የተለያዩ ደግሞ የኤክስቴንሽን እና የመሳሰሉ አገልግሎቶችን ለገበሬው በማዳረስ ረገድ ምን ያህል ስራ ተሰርቷል? ምክንያቱም ለውጥ ሊያመጣ የሚችለው ይሄ ነው እያሉ ይጠቁማሉ። እርስዎ እንዴት ያዩታል?
ይሄ ትክክል ነው። የኢትዮጵያ የልማት ስትራቴጂ አግሪካልቸር ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚለው በዋናነት ግብርና ላይ ነው ያተኮረው እስካሁን ድረስ ማለት ነው፣ ላለፉት 20 ዓመት። ከግብርና ውስጥ ደግሞ ትንሹ ገበሬ ላይ ነው ያረፈው። ሰፋፊ የእርሻ መሬቶች ሊሆኑ የሚችሉ ቦታዎች አሉ ኢትዮጵያ ውስጥ ለኢንቨስተርስ፣ የግድ ውጭ ብቻ አይደለም የሀገር ውስጥም ቢሆን ማንም ባለ ሀብት መጥቶ እንዲያለማ ድጋፍ አለ። ይሄ በአንድ ጎን እያለ ዋናው ጥያቄና ዋናው የእድገት ምሰሶ መሆን የሚችለው ግን ትንሹ ገበሬ ነው። ትንሹ ገበሬ ደግሞ ዛሬ ከእጅ ወደ አፍ ብቻ ማምረት መሆኑ ቀርቶ ማለትም ሳብሲስተንስ የሚሉት ወደ ኮመርሻላይዜሽን ወደ ለገበያ ማምረት እየተሸጋገረ ወደ ገበያ ማምረት በተሸጋገረው ልክ መጠን ደግሞ ምንድን ነው የሚሆነው? ገበሬው እንደ አነስተኛ ስሞል ቢዝነስማን ሆነ ማለት ነው። ልክ አንተ እንዳልከው ማዳበሪያ ይገዛል፣ ኢንፑት ሲድ ቫራይቲስ ይገዛል፣ ሰራተኛ ይቀጥራል። የገንዘብ ወጪ አለው፣ የገንዘብ ገቢ አለው። ይሄ ማለት ቢዝነስማን ሆነ ማለት ነው። ይሄ ትልቅ ለውጥ ነው። ምን ያህል በዚህ መንገድ ለውጥ ተካሂደዋል ብለን ስንጠይቅ ጠቋሚ ሊሆኑ የሚችሉ ኢንዲኬተርስ አሉ። አንደኛው ትልቁ ጠቋሚ ሊሆን የሚችለው ኢንዲኬተር የማዳበሪያ መጠን በምን ያህል ተስፋፍተዋል የሚለው ነው። በ2013-14 እንደ ፈረንጆች አቆጣጠር 60% ወይ to be precise 57% የሚሆነው ገበሬ ፈርቲላይዘር ተጠቃሚ ነበር። ይሄ ትንሽ ቁጥር አይደለም፣ ትልቅ አሃዝ ነው። 100% ይደርሳል ልልህ አልችልም። አንዳንድ ቦታ ምናልባት ያለው የመሬቱ ሁኔታና የአየር ሁኔታ አድጋቢ ካልሆነ ከሰብል ማምረት ወደ ሌላ ለላይፍስቶክ ወይም ወደ ሌላ አይነት አክቲቪቲ ሊዞር ይችላል። ይሁንና ከግማሽ በላይ 57% ማለት ትልቅ እርምጃ ነው። የሚፈለገውን ያህል ፈርቲላይዘር እያንዳንዱ ገበሬ ይጠቀማል ወይ? ገና ነው። ለወደፊት የሚደረጉ መሻሻያዎች አሉ ወይ? አሉ ብዙ። ነገር ግን እንደ ዛሬ 15 ዓመት እንደነበርን ሁኔታ አይደለም።
የት ነበራቸው የዛሬ 15 ዓመት?
የዛሬ 15 ዓመት ጀማሪዎች ነበር። ምናልባት 10% ፈርቲላይዘር ይጠቀም ከሆነ ዛሬ 57%፣ ምናልባት ከአንድ 10 ዓመት በኋላ 75% ያልፋል፣ 80% ይሆናል። ከዛ ከአሁን በኋላ ያለው ጥያቄ ፈርቲላይዘር ይጠቀማሉ ወይ አይጠቀሙም መሆኑ ቀርቶ ለሚፈለገው መሬት ትክክለኛውን አይነት ፈርቲላይዘር ይጠቀማሉ ወይ? ለሚፈለገው መሬት በቂ ፈርቲላይዘር ይጠቀማሉ ወይ? ይሄ አይነቱ ደግሞ ኢንቴንሲቭ የሆነ የኤክስቴንሽን ድጋፍ የሚጠይቅ ስራ ነው። ገበሬው ለዚህ ብቁ ነው? መንግስት ዝግጅት ማድረግ ይኖርበታል። ተይዘዋል። አሁን ማፒንግ ኤክሰርሳይዝ በየዲስትሪክቱ ያለው መሬት አይነቱ፣ የሶይል ታይፑ እየተለየ ነው። ለሱም ቢሆኑ ፈርቲላይዘር ምን አይነት መሆኑ እየተለየ ነው። ከዛሬ 3-4 ዓመት በኋላ የሚኖረው ሁናቴ በጣም የተሻሻለ ነው የሚሆነው።